የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላምታችሁ የጋቢና ቪኦኤ አድማጮች፣ ሳምንቱ ሙሉ ካስተላለፍናችሁ መሰናዶች መካከል የመረጣናቸውን ዝግጅቶች እናስተምጣችኋለን። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙት ደባን ሊያቆሙ ይገባል ሲሉ ዛሬ በባህር ዳር ከተማ በተካሄደ የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳስበዋል።
ለፈረሱ መስጊዶች መንግስት ሙሉ ወጪያቸውን ሸፍኖ እንዲገነባ፣ ንብረታቸው ለወደመባቸው ሙስሊም ወንድሞቻችን በዚያም ሆነ ሞጣ ላይ በሚገኙ ሙስሊም ወንድሞቻችን ላይ የተዘረፈው ሀብታቸው የተቃጠለው ቤታቸው ሙሉ በሙሉ መንግስት ወጪያቸውን ሸፍኖ እንዲሰራ፣ መስጊዶችንም እንዲሰራ፣ ንብረታቸውንም ካሳ እንዲከፍል ነው የምንጠይቀው።
ዘርዘር ያለ ዘገባ ይዘን እንመለሳለን። በሌላ በኩል ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ አንድ ተማሪ ከሶስት ግብረአበሮቹ ጋር በቁጥጥር ስር መዋሉን ዩኒቨርሲቲው አስታውቋል። ተማሪዎች አስተያየት አላቸው።
አሳዛኝ ሁኔታ ነው። አንድ ደሃ ልጅ ሊማር መጥቶ ባልታሰበ ሁኔታ ሲያልፍ እኔ በራሴ በኩል አዘኛለሁ። አጠቃላይ ተማሪው ሀዘን ውስጥ ላይ ነው። እንደ ቤተሰቡ እና አጠቃላይ ወገኖች ሁሉም ቢሆን የተማሪው የግቢ ተማሪ መጽናናት እንመኛለን።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ሲሆን ግርማ ነኝ። በማቀናበር ደግሞ ማክቤል አብሮ አብሮን ይቆያል። የጋቢና ጉዟችን ይቀጥላል። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙትን ደባ ሊያቆሙ ይገባል ሲሉ ዛሬ በባህር ዳር ከተማ በተካሄደው የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳስበዋል። የሕግ የበላይነት እንዲከበርም በዚሁ ሰልፍ ላይ ጥሪ ቀርቧል። አስቴር ምስጋናው ዘርዘር ያለ ዘገባ ይዛለች።
በባህር ዳር ከተማ የተካሄደው ሰልፍ በሺዎች የሚቆጠሩ የእስልምና እምነት ተከታዮች የተሳተፉበት፣ በሞጣ ከተማ የደረሰውን የመስጊዶች ቃጠሎ በማውገዝ ድምጻቸውን ያሰሙበት ነው። ሰልፉ በሞጣ ከተማ በመስጊዶች ላይ የደረሰውን ቃጠሎ መነሻ ያደረገ ብቻ ሳይሆን ከቅርብ ጊዜ ወዲህ በሀገሪቱ በተለያዩ አካባቢዎች በእምነት ተቋማት ላይ እየደረሰ ያለውን ጥቃት ያወገዘ፣ ሚዛናዊ ያልሆነ ዘገባ የሚያቀርቡ ሚዲያዎችንም የተቸ፣ እንዲሁም በአንዳንድ አካባቢዎች በእምነት ነጻነት ላይ አለ ያለውን ገደብ ያወገዘ ጭምር ነው። የዚህ ሁሉ ውጣ ውረድ ማጠንጠኛው ደግሞ አንዳንድ የፖለቲካ ድርጅቶች ለዓላማቸው ማስፈጸሚያ የሃይማኖት ተቋማትን መምረጣቸው እንደሆነ ነው የሰልፉ ዋና አስተባባሪ አቶ ወርቁ ዑስማን ለአሜሪካ ድምጽ የተናገሩት።
በእምነቶች በኩል የፖለቲካ ድርጅቶች እጃቸውን ሊያነሱ ይገባል። በእምነት ተቋማት ላይ የሚያደርጉትን ደባ ሊያቆሙ ይገባል። አንዳንዶቹ የፖለቲካ ድርጅቶች እምነትን ሽፋን ለማድረግ የፖለቲካ ግባት ለማግኘት የሚያደርጉት እንቅስቃሴ ገደብ ሊበጅለት ይገባል። ይሄ ብቻም አይደለም። የሚዲያ ተቋማት፣ የማህበራዊ ድረገጽ ብሎገሮች እምነቶችን ለማተራመስና በተለይ በኢትዮጵያ ውስጥ ያለውን አብሮነታችን ለመዳድ የሚደረገው እንቅስቃሴ ገደብ ሊበጅለት ይገባል። ኢትዮጵያዊነታችን፣ አንድነታችን ኃይላችን ነው። እኛም እናምነው፣ ሌላውም እምነት ተከታይ የሚያምነው መስጊዶች አይፈርሱም፣ ቤተክርስቲያንም አይፈርስም፣ ኢትዮጵያም አትፈርስም። አፍራሾች ይፈርሳሉ። ይሄንኛም
አቶ ወርቁ አያይዘውም ለደረሰው ጉዳት ካሳ የሚሆን ስራ እንዲራም ጠይቀዋል።
ለፈረሱ መስጊዶች መንግስት ሙሉ ወጪያቸውን ሸፍኖ እንዲገነባ፣ ንብረታቸው ለወደመባቸው ሙስሊም ወንድሞቻችን በዚያም ሆነ ሞጣ ላይ በሚገኙ ሙስሊም ወንድሞቻችን ላይ የተዘረፈው ሀብታቸው የተቃጠለው ቤታቸው ሙሉ በሙሉ መንግስት ወጪያቸውን ሸፍኖ እንዲሰራ፣ መስጊዶችንም እንዲሰራ፣ ንብረታቸውንም ካሳ እንዲከፍል ነው የምንጠይቀው።
በሰልፉ መጠቃለያ ላይ የተገኙት የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሰይድ አህመድ በክልሉ የተለያዩ አካባቢዎች በመስጊዶች ላይ እየደረሰ ያለውን ጥቃት አውግዘው መንግስት የጀመረውን ህግ የማስከበር ስራ አጠናክሮ ሊቀጥል እንደሚገባ ጥሪ አቅርበዋል።
በሞጣ ከተማ በመስጊዶችና በሙስሊሞች የንግድ ድርጅቶች ላይ እየተጨፈረ ከቦታ ቦታ ያን ያህል ጥቃት ሲፈጸም የከተማ መንግስት አንዱን እንኳን ማዳን ያልቻለበትን ኦን ችግሩ ታቅም በላይ ሆኖ ነው ማለት አያስችልም። የክልሉ ትምና ጉዳይ ከፍተኛ ምክር ቤትም መረጃው እንደደረሰን ከክልሉ ርዕሰ መስተዳድርና የሰላም ግንባታ ቢሮ አመራር ጋር በመነጋገር ልዩ ኃይል ተልኮ መቆጣጠር ባይቻል ኖሮ የታቀደው የጥፋት እቅድ ከፍተኛ እንደነበር ለመገንዘብ ይቻላል። ያለውን ክትትል በማጠናከር ወንጀለኞችን ለህግ የማቅረቡ ተግባር በአፈጣጠም ችግር እንዳይደናቀፍ ትኩረት እንዲሰጠው እናሳስባለን።
ከ1500 በላይ የእስልምናና የክርስትና እምነት ተከታይ ወጣቶች በአስተባባሪነት በተሳተፉበት በዚሁ ሰልፍ የክርስትና እምነት ተከታይ ወጣት ቢኒያም ለሙስሊም ወንድሞቹ አጋርነቱን ለመግለጽ እንደወጣ ይናገራል።
ስሜ ቢኒያም ጆን ይባላል። ያው በዋነኝነት የወጣሁት ሰላምን ለማስከበር ነው። እዚህ አካባቢ በጸጉረ ልውጦች ወይንም በማናቃቸው አካላት የክርስቲያንን ማዕተብ አንጠልጥለው ምን አልባት ችግርን ሊፈጥሩ የሚችሉ ከሆነ ከነዛ ችግርን ለመታደግ ነው። ከዛ ውጪ ግን በእስልምናና በክርስትና ጉዳይ የብዙ ሺህ ዓመታት ታሪክ ያለን ህዝቦች ነው። ብዙ ሙስሊም ወንድሞችና ጓደኞች አሉ እና ለነሱ
አባሪዎቹ ሲገልጹ የሚያስፈልጉ ቅድመ ዝግጅቶችን ለማጠናቀቅና የጥበቃ ዋስትና እስኪሰጥ ድረስ ማቆየት አስፈላጊ እንደሆነ ገልጸዋል። ሰልፉ ባለ 9 ነጥብ ያቋም መግለጫ በማውጣት በሰላም ተጠናቋል። ይበልጥ እንዳለ በመጣ በደረሰው የመስጊዶች ቃጠሎ ኃላፊነታቸውን በሚገባ አልተወጡም የተባሉ የከተማው ከፍተኛ የጸጥታ ዘርፍ ኃላፊዎችን በቁጥጥር ስር መዋላቸው ታውቋል። በዚህም የመጣ ከተማ ፖሊስ ጽፈት ቤት ኃላፊ፣ የመጣ ከተማ ፖሊስ ወንጀል መከላከል ኃላፊ፣ የሚሊሻ ጽፈት ቤት ኃላፊና የሚሊሻ ስምሪት ኃላፊ በቁጥጥር ስር የዋሉ ኃላፊዎች መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከባህር ዳር ወደ ወሎ ነው የምናልፈው። በተከታዩ ዘገባ ትላንት ህይወቱ ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ አንድ ተማሪ ከሶስት ግብረ አበሮቹ ጋር በቁጥጥር ስር መዋሉን ዩኒቨርሲቲው አስታውቋል። ሟቹ ሰይድ ጠይብ የሁለተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነበር ሲሉ ተማሪዎቹም ጠቅሰዋል። መስፍን አራጌ ዝርዝር አለው።
የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታውን በተለይ ለአሜሪካ ድምጽ በሰጡት መግለጫ ለአንድ ተማሪ ሞት ምክንያት የሆነውን ግጭት የዩኒቨርሲቲው ማህበረሰብ ከጸጥታ ኃይሉ ጋር በመሆን እስከ እኩለ ሌሊት ክትትልና ምርመራ ሲያደርግ መቆየቱን ገልጸዋል።
ዩኒቨርሲቲ አመራሮች አልወጣንም። የደሴ ከተማ ጸጥታ፣ ፌዴራል ፖሊስ፣ አድማ ብተና፣ የደሴ ከተማ ይህንን የሚመለከታቸው ከፍተኛ አመራሮች ሁላችንም ሆነን ተማሪዎቻችን ጋር ሆነን አንድ ሶስት ብሎክ ላይ ማተኮር ነበረብን። ከምሽቱ 3 ሰዓት ጀምረን ፍተሻ ያደረግን 4 ሰዓት ላይ በተለይ ተማሪዎቻችን መረጃ ሰጥተውን ስለነበረ በቴክኖሎጂ የተደገፈ የት አካባቢ ይህን ያደረገው ክትትል ስናደርግ ውለን መውጫ በሮችን ዙሪያውን ዘግተን ውለን 4 ሰዓት አካባቢ ላይ ይህን ተጠርጣሪ ለሰብ በቁጥር ስር አውለናል። ከፌዴራል፣ ከክልል፣ ከደቡብ ወሎ፣ ከደሴ ከተማ ያለ ኦልሞስት ወደ አንድ ወር አካባቢ ሊጠጋ የሚችል የምርመራ ቡድን አለ። ተጨማሪ መረጃዎችን እየሰበሰቡ ብዙ ነው ያደሩት። ያንን መሰረት አድርገን ዝርዝር መረጃ እናሳውቃለን።
ከተጠርጣሪው ተማሪ ጋር ግብረ አበሮች ናቸው የተባሉት 3 ተማሪዎችን በቁጥጥር ስር መዋላቸውን ጠቁመዋል። ትናንት በደረሰው ጉዳት ህይወቱ ያለፈው ተማሪ ለተጨማሪ የአስከሬን ምርመራ ወደ አዲስ አበባ ቅዱስ ጳውሎስ ሆስፒታል ተልኮ ዛሬ ምርመራ ሲደረግለት እንደቆየ ጠቁመው ህይወቱን ላጣው ተማሪ ቤተሰብ መጽናናትን ተመኝተዋል። ከዚህ በኋላ የጠነከረ እርምጃ እንወስዳለን ያሉት ፕሬዚዳንቱ በተለያዩ ጊዜያት ከተፈጠሩ ረብሻዎች ጋር በተያያዘ የተጠረጠረ አንድ የዩኒቨርሲቲው ባልደረባ ከስራ መታገዱንም አመልክተዋል። ሌሎች እርምጃዎችን እየተወሰዱ ነው ብለዋል።
አጠቃላይ ከመጀመሪያው አደጋ ጋር በተያያዘ በህይወት መጥፋት፣ ንብረት ማውደም፣ አካል ማጉደል ጋር የተያዙ ልጆችን በተከታታይ ሆን ተብሎ ይህንን የሚያቀጣጥሉ ሰዎች አሉ የተባሉትን መረጃ መሰረት እያደረግ ነው እርምጃ እየወሰዱ ነው ያለው። አንድ ፍደና
ሰራተኛ ነው።
ወደ 10 የሚሆኑ ደግሞ በህግ ፕሮሰስ ውስጥ ነው ያለው። በርከት ያሉ ልጆችን የመጨረሻ ማስጠንቀቂያ አስፈርመናል።
ተዘዋውሬ ለማየት እንደሞከርኩትና ከአንዳንድ ተማሪዎች አስተያየት እንደተረዳሁት ትናንትናና ዛሬ በደሴ ካምፓስ የመማር ማስተማሩ ሂደት በተወሰነ ደረጃ ተቋርጧል።
በትልቁ ሰው አጥተናል፣ ልጃችንን አጥተናል። ስለዚህ ከሀዘን ድባብ እንድንወጣ ስለፈለግን ነው። ኮምቦልቻ ምንም የተቋረጠ ነገር የለም። አንዱ ግቢያችን እዚህም የጤና ኮሌጅ የተለያዩ ፕሮግራም ፕሮግራሞች በራሳቸው የሚሄዱ አሉ። ግን ተወሰኑ ትምህርት ክፍሎች ላይ አሁን ከነገ ከቅዳሜ ጀምረን እየገቡ በቱቶሪያል የሚጠሩት ኢንዲቪጁዋሊ ዛሬ ድኖች ጋር ተስማምተናል። ትምህርት እንጀምራለን። ማክሰኞ በዓል ነው። ሰኞ ጀምረን ክላስ እንጀምራለን።
መገናኛ ብዙሃን ካለባቸው ሙያዊ ኃላፊነት አንጻር ህዝብና ሀገር የማዳን ስራ ላይ ትኩረት እንዲያደርጉ ጠይቀዋል።
አብዛኛው ጥቃት የሚደረስባቸው ድኖቻችን ምንም የማያውቁ ሲበዛ ኢኖሰንት ናቸው። ሽንት ቤት አደጋ ይፈጸማል። ቤተ መጽሐፍት ውስጥ ቤተክርስቲያን ደርሶ ሲመጣ እንዴት በጣም ፈተና ላይ ነው ያለ ነው። እና የሚዲያ አካላት ምን ይደጋግፍ ይገባል? ሰው እናውጣ። ዩኒቨርሲቲ ብቻ ሰው ያወጣል? ከዘረኝነት በሃይማኖት ቧደንን እንዲጠየፍ መስራት ያስፈልጋል። ሰው ሲሞት ነው ብዙ ኢንተርቪው የምንደረገው። መልካምን ነገር አይዘገብም፣ በጎ ነገር አይካፈልም። ችግር ሲፈጠር ያችን ችግር የሚያቀጣጥላት ብዙ ነው ያለው። ከየትኛውም ቦታ ላይ አሁን መቆዘም አለ። ይህን ሁሉ ልንፈታው የምንችለው ሚዲያ ሲያግዝ ነው። ሚዲያ ደግሞ ፖዚቲቭ ኤነርጂ ይሁን፣ አዎንታዊ ግብአት ይሁን። ይሄ ብሄር ያ ብሄር፣ ይሄ ሃይማኖት ያ ሃይማኖት እያልን ኢትዮጵያ ውስጥ አሁን ሊያፈርሱን የተነሱት በብሄርና በሃይማኖት ነው። በተለይ የሶስቱ አካባቢ በትግራይ በአማራ በኦሮሞ ላይ ያንዣበበው ደመና መጥፎ ነው። ሁሉም ከየጎጡ ይውጣና ሁሉም ከየጉድጓዱ ይውጣና ሁሉም ከየዘሩ ከየሃይማኖቱ ይውጣና ሰው ላይ ያተኩረን እንስ።
በተማሪው ሞት ምክንያት ተማሪዎች በጥልቁ ማዘናቸውን ይናገራሉ። ከቤተሰብ አልፎ ለሀገር የሚበጅ ትውልድን በእንደዚህ አይነት ሁኔታ ማጣት ያማል ይላሉ ተማሪዎቹ።
አሳዛኝ ሁኔታ ነው። አንድ ደሃ ልጅ ሊማር መጥቶ ባልታሰበው ሁኔታ ሲያልፍ እኔ በራሴ በኩል አዝኛለሁ። አጠቃላይ ተማሪው ማዘን ውስጥ ላይ ነው። እንደ ቤተሰቡ እና አጠቃላይ ወገኖች ሁሉም ቢሆን የተማሪው የግቢ ተማር መጽናናት እንመኛለን።
ግጭቱ በተፈጠረበት ሰዓት የት ነበር? ግጭቱ በተፈጠረበት ሰዓት ያው ብዙዎቻችን ከእንቅልፍ እየተነሳን ነበር። ዶርም አካባቢ ነበር። ተረጋጋ መንፈስ ነበር። ወደ ክላስ ለመግባት ሁላችንም ዝግጅት እያደረግን በነበረበት ሰዓት ነው የወንድማችን ህልፈት። እንደ አጠቃላይ እንደ ሀገር በተለይ በከፍተኛ ትምህርት ተቋማቶች የሚደርሱት ግጭቶች የሚያስከፍሉት የህይወት መስዋዕትነት ሁላችን የሚያሳዝን ነበር። ተማሪው ልቡ ተሰብሮ ነበር። ለወንድማችን ህልፈት ህይወት መጀመሪያ ለቤተሰቦቹ መጽናናትን እየተመኘን እንዲሁም እኛም ከልብ ያዘን መሆኑን ነው የምገልጸው።
ጸጥታው የሚያሰጋ ነገር ነበር?
በጸጥታው በኩል ከትናንትና ጀምሮ ወደው ችግሮቹ እንደተፈጠሩ ከልጁ ህልፈተ ህይወት በኋላ ሁሉም ተደናግጦ ነበር ሲመለከት የነበረው እና ተማሪው ስሜታዊ ለመሆን ቢሞክርም የጸጥታ ሁኔታ ላይ ክፍተት አልነበራቸውም። ወደ ትምህርት ተመልሰን ፈተና እየወሰድን በነበረበት ሰዓት ነው እንደዚህ አይነት ግጭቶች የተከሰቱት። ይህ ግጭት ደግሞ የሁሉም ተማሪ ፍላጎት የሚያማክል አይደለም። አብዛኛው ተማሪ ሙሉ በሙሉ በሚቻለው ሁኔታ ለግጭቱ የራቀና ባህር ነበር። ምንም የሚያውቀው ነገር አልነበረም።
አሁንም አላስፈላጊ ግጭት ሊያስከትሉ የሚችሉ አንዳንድ ምልክቶች ስላሉ ጸጥታ ኃይሉ በንቃት እንዲጠብቅም ጠይቀዋል። ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪዎች በዩኒቨርሲቲው ለተከሰተው ግጭት ሶስት መላምቶችን ያስቀምጣሉ። ከሌሎች ዩኒቨርሲቲዎች የመጡ ተማሪዎች በስውር ገብተዋል፣ አሊያም በዩኒቨርሲቲው እየተማሩ የሌሎችን ዓላማ ለማስፈጸም የሚንቀሳቀሱ አሉ፣ ወይም በቅርቡ በድሬዳዋና በወለጋ ዩኒቨርሲቲዎች የተወሰደው የመዝጋት እርምጃ በወሎ ዩኒቨርሲቲም እንዲደገም የሚፈልጉ ይኖራሉ። ለዚህ ደግሞ ማሳረጊያቸው ከተማሪነት ይልቅ የአክራሪ ፖለቲከኞችን አመለካከትና ቅስቀሳ እንደወረደ የሚያስተጋቡ ተማሪዎች መኖራቸውን በማመላከት ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ከአማራ ክልል ወደ የመን ነው የምናልፈው። የመን ስለሚገኙ ኢትዮጵያውያን ሁኔታ ነው። በየመን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያውያን ስደተኞች ላይ ጉዳት እየደረሰ መሆኑን በየመን የሚኖሩ ኢትዮጵያውያን ተናገሩ። ኢትዮጵያውያኑ እንዳሉት ባለፈው ወር መጨረሻ ሰሜን የመን በተቀሰቀሰው ጦርነት 12 ኢትዮጵያውያን መገደላቸውን ተናግረዋል። በጅቡቲ የሚገኘው የኢትዮጵያ ቆንስላ በበኩሉ የግድያውን ሁኔታ ከዓለም አቀፍ የፍልሰተኞች ድርጅት ጋር በመተባበር እያጣራ መሆኑን ገልጿል። ገልሞ ዳዊት ተጨማሪ ዘገባ አድርሶናል።
በሰሜናዊ የመን እየተካሄደ ባለው ጦርነት ኢትዮጵያን ፍልሰተኞችና ስደተኞች ላይ ጉዳት እየደረሰ መሆኑን የመን የሚኖሩ ኢትዮጵያውያን ተናገሩ። ባለፈው ሳምንት ሰሜናዊ የመን ሳዕዳ በምትባል ግዛት ውስጥ 12 ኢትዮጵያውያን በታጣቂዎች በተፈጸመ ጥቃት መገደላቸውን የመን በስደት የሚኖሩ ኢትዮጵያዊ አቶ መሐመድ ሙሚ ተናግረዋል።
ባለፈው ሳምንት በታጣቂዎችና በመንግስት ኃይሎች መካከል በተደረገው ውጊያ 12 ኢትዮጵያውያን ተገድለዋል። ሰዎች
ስለተገደሉ ኢትዮጵያውያን ተጠይቀው ብዙዎቹ በየመን ለበርካታ ዓመታት የኖሩ ስደተኞች መሆናቸውን ገልጸው ለግድያው ግን እስካሁን ማንም ኃላፊነት የወሰደ ሰው የለም ብለዋል። ኢትዮጵያውያኑ ከተገደሉ በኋላም መቀበር አለመቀበራቸው የታወቀ ነገር አለ ወይ ለምለውም አካባቢው የጦርነት ቀጠና በመሆኑ ያንን ማወቅ አስቸጋሪ መሆኑን ተናግሯል። አቶ መሐመድ እንደ ግሮጎሳውያን ዘመን አቆጣጠር ከ2011 ዓ.ም ተመረተ አንስተው በእርስ በርስ ግጭት እየታመሰች ባለችው የመን ውስጥ አሁንም በርካታ ኢትዮጵያውያን ይኖራሉ። በጅቡቲ በኩል አድርገው ደቡባዊ የመን የሚገቡት ኢትዮጵያውያን 28 ዓመት ወጣት ኢትዮጵያዊት ነች። ከዘጠኝ ወር በፊት በጅቡቲ በኩል ከሀገር መውጣቷን ተናግራ ከጅቡቲ ተነስታ የመን እንደገባች ደቡባዊ የመን አላራ በመትባል ግዛት ውስጥ በታጣቂዎች ታግታ የደረሰባትን እንዲህ ትገልጻለች።
ከመርከብ እንደወረድን የሆነ ማጎሪያ ቦታ ወስደው ብር አምጡ አሉን። ብር ያለው ሁሉም ተለቀቀ። ብር የሌለንን ሶስት ሰዎች እዚያው አስቀሩን። እኚህ ሰዎች ሁሉም ጠመንጃ አላቸው። አስፈራርተውን በመጀመሪያው ቀን በዱላ ደበደቡን። ከዚያም የፈለጉትን ነገር ፈጸሙብን። በማጎሪያ ቦታው ለሰባት ወራት ከቆዩን በኋላ አረገዝን። ማርገዛችንን አይተው አውጥተው መንገድ ላይ ጣሉን። ከዚያ በመንገድ ላይ ስንከራተት አይተው ወደሱ ቤት አመጡኝ። ከእጃቸው ከወጣው ወር አለፈኝ።
ሲኒያ በታጣቂዎች ተደፍራ ያረገዘችው የሰባት ወር ጽንስ ከላይዋ መጨንገፉን ታግታ ያሳለፈችው ጊዜም በህይወቷ ላይ የአካልና የስነ ልቦና ችግር ማስከተሉን ተናግራ ነገ ስለ አካባቢ በአንዳቷ ደም በሚባለው የኢትዮጵያ ስደተኛ ቤት በጊዜያዊነት ተጠልላ ትገኛለች። አቶ አደም ከዚህ በፊትም አላራ አካባቢ በተመሳሳይ ሁኔታ 16 ሴቶችና አንድ ወንድ በታጣቂዎች መታገታቸውን ተናግረዋል። ኢትዮጵያ በየመን የነበረውን ኤምባሲዋን ዘግታለች። ነገር ግን በጅቡቲ ያለው የኢትዮጵያ ቆንስላ በየመን ስላለው የኢትዮጵያውያን ሁኔታ በቅርበት ይከታተላል። በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር አብዱላዚዝ መሐመድ ባለፈው ሳምንት ሰሜናዊ የመን ተገለዋል ስለተባሉት ኢትዮጵያውያን ተጠይቋል።
የመን በ ጦርነት ውስጥም ስላለች በተለይ ሰንዓ አካባቢ ላይ ተጨባጭነት ያለው መረጃ ለማግኘት ያስቸግራል። ለማንኛውም እንደዚህ አይነት ሁኔታ ሲገጥም ኢትዮጵያውያን ችግር ሲደርስባቸው እዚህ ጅቡቲ ያለ ዓለም አቀፍ ድርጅት IOM ጋር ነው የምንነጋገረው እና ሞቱ ስለተባሉ ኢትዮጵያውያን ጉዳይም ከIOM ጋር ተነጋግረን እንዲያጣሩልን መረጃውን ሰጥተናቸዋል። እዚህ ቢሮአችን ጠርተናቸው ጉዳዩን እንግዲህ ወስደው እያጣሩልን ነው ያሉት። የነሱን ምላሽ እየጠበቅን ነው ያለ ነው።
አምባሳደር አብዱላዚዝ ግድያውን ለማጣራት ምን ያክል ጊዜ እንደሚፈጅ የተናገሩት ነገር የለም። በደቡባዊ የመን በታጣቂዎች ስለሚታገቱት ኢትዮጵያውያን አምባሳደር አብዱላዚዝ አሁንም በጅቡቲ ያለው የኢትዮጵያ ኤምባሲ አላራ አካባቢ ከ500 በላይ ኢትዮጵያውያን በአጋቾች እጅ መኖራቸውን አረጋግጠዋል ብለዋል።
ጅቡቲ የሚገኘውን የየመን አምባሳደር በአካል ሄደን አነጋግረናቸዋል። እንዴት አድርገን እነዚህን ኢትዮጵያውያን ወደ ኢትዮጵያ መመለስ እንደሚቻል፣ በተጨማሪም አዲስ አበባ ያለውን የየመን አምባሳደር እንዲሁ አነጋግረናቸዋል። ምክንያቱም ያው የሚታወቀው እዚህ ሰንዓ አካባቢ ነው። ሰንዓ አካባቢ ደግሞ በጦርነት ላይ በግጭት ላይ ያለ አካባቢ ነው። የየመን መንግስት ሙሉ በሙሉ የሚቆጣጠረው አካባቢ አይደለም። ትንሽ አስቸጋሪ ያደርገዋል እነዚህን ኢትዮጵያውያኖችም ለመመለስና ለዚህ ነው ብዙ አይነት ጥረት
ለማስፈታት ኤምባሲው የዓለም አቀፉ የፍልሰተኞች ድርጅት IOM ጣልቃ እንዲገባ መጠየቁንም አክለው ተናግረዋል። ለአሜሪካ ድምጽ ገልሞዳት
የሳተላይት ማምረቻ መፈተሻና ማከፋፊያ ማዕከል ለመገንባት እቅድ እንዳላት የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኃላፊ ዶክተር ሰለሞን በላይ ለአሜሪካ ድምጽ ተናግረዋል። ዶክተር ሰለሞን ኢትዮጵያ በቅርቡ ከመጠቀቻት ሳተላይት መረጃዎችን መሰብሰብ መጀመሯንም ተናግረዋል። ከሳቸው ጋር በተያያዥ ጉዳዮች ላይ ቆይታ ያደረገው ሀብታሙ ስዩም ሲሆን ከሳተላይቷ እየተገኘ ያለው መረጃ ምን አይነት ይዘት እንዳለው አስቀድሞ ጠይቋቸዋል። ዶክተር ሰለሞን ይቀጥላሉ።
ጀመሪያ ላይ ሳተላይት ስታል እኛም መረጃውን አሁን እየሰጠን ያለ ነው። ኢትዮጵያ በምትፈልገው መልኩ በሰጠናት ተልእኮ በግብርና ዘርፍ፣ በአካባቢ ጥበቃ፣ በከተማ ልማት ዘርፍ፣ በእነዚህ ዘርፎች እያንዳንዱ ዘርፍ ሌሎች ደግሞ ያው አንዳንድ ጊዜ እንተውም አለ እና እነዚህ በእኛ በምንፈልገው ዘርፍ ትእዛዝ እየሰጠን እየወሰድን ነው። ከዚህ በኋላ ደግሞ ጎን ለጎን ደግሞ ትንተና ስራ እየሰራን
ሳተላይት የማምጠቁ ሂደት፣ ከሳተላይቷም የሚፈለገውን መረጃ የማግኘት ሂደት እዚህ ደረጃ ላይ ደርሷል። ይሄ የመጀመሪያው ምዕራፍ ይመስለኛል። ቀጣይ የተቋማችሁ ዓላማና ግብ የሚሆነው በየትኞቹ እንቅስቃሴዎች ላይ ማተኮር ነው? ዶክተር ሰለሞን፣
የአጭርና የረጅም ጊዜ እቅድ አለን። የአጭር ጊዜ በተለይ በሚቀጥሉት አምስት ዓመት ውስጥ አንደኛው የሳተላይት ከጫፍ ከጫፍ ማምራቻና ማከፋፈያ ማምረቻና መሞከራ መፈተሻ ማዕከል መገንባት ነው። ሁለተኛ የኮሚኒኬሽን ሳተላይት መገንባት ነው። ሶስተኛ ሃይ ሪዞሉሽን ከፍተኛና በደንብ በግልጽ ማመልከት የሚችል ከዚህ የተሻለ የመሬት ምልከታ እንደዚሁ ሪሞት ሴንሲንግ ሳተላይት መገንባት ነው እና እነዚህ በሳተላይት በስፔስ ዘርፍ ሲሆን ስፔስ ኢንዱስትሪውን ሊያግዙ የሚችሉ የግል ባለሀብቶችን የሚያበረታታ ስርዓት መዘርጋት ነው። እነዚህ በጣም ባጭሩ በሚቀጥለው አምስት ዓመት የሰጠናቸው ናቸው እና የሬዲዮ አስትሮኖሚ ዘርፉን ደግሞ በሚቀጥሉ 5 አመት ውስጥ ማከል መገንባትና ስራ መረመሩን ማስጀመር ሌላው ላሊበላ ላይ የተጀመረውን የአስትሮኖሚካል መረመር ጣቢያውን አጠራቆ ዓለም አቀፍ ማከል አርጎ ስራ ማስጀመር እነዚህ ባጭር ጊዜ በሚቀጥሉ 5 አመቶች የተሰጡ ናቸው። መረመሮች መሰረተ ልማት ዓለም አቀፍ ግንኙነትና ስምምነቶች ሁሉ እንደተጠበቁ ማለት ነው።
ዶክተር ሰለሞን እነዚህ እንግዲህ ትልልቅ መርሃ ግብሮች ናቸው። እንደ ትልቅነታቸውም ትልቅ የገንዘብ ምንጭም የሚጠብቁ የሚፈልጉ ጉዳዮች ናቸው። የገንዘብ ምንጩስ ከየት ነው የሚሆነው? የነዚህን መርሃ ግብሮች እውን አድርጎ ለማሳየት
እንግዲህ አንድ ነገር አለ። እድገትን ፈልገ ገንዘብንና ሌሎች ጉዳዮች ደግሞ መፍራት የለብህ። የታን በሚቀጥሉ ባጭር ጊዜ ውስጥ ተወዳዳሪና የበለጸገች አገር እናረጋግ ካልነ አንደኛው አስተሳሰቡን መቀየር ነው። በአስተሳሰብ ደረጃ እንደዋ ሁሉ በሰፊው ያስብ ዜጋ መፍጠር እና የጤን ተጠቃሚ ማድረግ ካልነ መንግስት የሚችለውን ሁሉ በመንግስት ባለቤትነት የመንግስት ተቋም ስለሆነ በየትኛውም አቅጣጫ ይምጣ በመንግስት በምንም ይምጣ የመንግስት ባጀት ነውና የመንግስት ባጀት በየደረጃው ይደረግለታል መንግስት ይመደባል። ሁለተኛው ደግሞ በተለይ በአስትሮኖሚ ዘርፍ ብዙዎቹ ዓለም አቀፎች በኢትዮጵያ ጥሩ የሆነ የመርመር ቦታ መሆን የሚያስችል ስለሆነ በጋራ ለመስራትም ስራዎች ይመቻቻሉ እና ዋናው ተዋናኝ ግን መንግስትና ህዝብ ነው። ስለዚህ እነዚህ ታሳቢ ተደርጓል።
ዶክተር ሰለሞን ሀገርና ህዝብን ይጠቅማሉ ላሏቸው ለነዚህ መርሃ ግብሮች በመላው ዓለም የሚኖሩ ኢትዮጵያውያን ድጋፋቸው እንዲሸሯቸው አክለው ተናግረዋል።
አብታሙንም ዶክተር ሰለሞንም እናመሰግናለን። ወደ መጨረሻው ዘገባችን አልፋለን። የጥበብ ታዛ በካቢና ጥበብ አንድ ወጣት የባህል የሙዚቃ ተጫዋች ይዘናል። ሀዲስ አለማየሁ በመድረክ ስሙ ሀዲንቆ ይባላል። ከዚህ ቀደም ማሲንቆ ከሚታወቅበት የባህል ሙዚቃ አውጥቶ ከዘመናዊ ሙዚቃ ጋር በማዋሃድ በሚሰራቸው ስራዎች ታዋቂ ሆኗል። ኤደን ገረመው ተከታዩን አሰናድታለች።
ስራ ይሄ ነበር አስተምር ነበር የሙዚቃ ትምህርት ኤሌመንተሪ አምስተኛ ክፍሎችን እዚህ ቀንቀን እያስተማርኩኝ ማታ ማታ ክለብ እየሰራሁ ከዛ እንደዛ እያልኩ ኑሮም ትንሽ ከበድ ሲል የመምህራን እንግዲህ ደግሞ ትንሽ ያስቸግር ነበረ። ማለት የቤት ኪራይ ብሎ ኑሮን እንትን ብሎ ቤተሰብ ረስቶ ለመኖር እና እንደዚሁም ክለብ ላይ ያለው ሩጫ እንትን ሲለኝ ቁጭዬ ለመወሰን ፈለግኩኝ። ምንድን ላድርግ ላይፍ ላይ ምን አይነት ህይወት ልወስን በማሲንቆን ቀጥል ያዋጣኛል ወይ? አንድ ፊት ነው በቃ የሆነች ስቁ በደረሴም ትሆን ምን ጀምር ከዛ ደግሞ ቀስ እያልኩኝ ቢዝነስ ውስጥ ልግባ የሚል ሀሳብ አእምሮ ውስጥ መጣ። በወቅቱ የሆነ አንድ ድርጅት ውስጥ እንዲሄደ ፓርታ የሚሳተፍ ነበር የዳይሬክት ትሬኒንግ ካምፓኒ ውስጥ። እዛ ውስጥ ያለ የህይወት ክህሎት ስልጠና ትሬኒንግ በጣም ረዳኝ። እንደዚህ ቅድመ ነው የዛሬ 20 አመት ሴት መድረስ እፈልጋለሁ። ሀዲስ ምን አይነት ሰው ነው? ወዴት መሄድ ይፈልጋል? ምንድን ነው ወደዚህ ምድር የመጣው ለምንድን ነው የሚሉ አንዳንድ ጥያቄዎች እና ንሶች አሉበት እዚህ ትሬኒንግ ላይ ኮርስ ላይ ና እሱ በጣም የጠቀመኝ ይመስለኛል። በደንብ መጽሐፎች እንዳነብ በር ከፍቶልኛል ምናምን ነው በራሴ ነው ያሰብኩት።
ሀዲንቆ ሀዲስ አለማየሁ የዛሬ 10 አመት ወንድሙ ከክፍለ ሀገር ገዝቶ ለጌጥ ግድግዳ ላይ ባስቀመጣት ማሲንቆ ፍቅር የተለከፈ የሙዚቃ ባለሙያ ነው። እርግጥ እንደነገረኝ ከሆነ አሁን ላይ እቴገያ ላይ የሚያቆለማመጣትን ማሲንቆ ከግድግዳው ላይ አውርዶ ለመለማመድ 2 አመት ፈጅቶበታል። ይሁንና በህፃናትና ወጣቶች ቲያትር በሰርከስ ኢትዮጵያ ውስጥ እያዳበረ የመጣውን የጥበብ ፍቅር አስታክሳለታለች። ከኮተቤ መምህራን ኮሌጅ ወጥቶ ቀን በመምህርነት ምሽት በባህል ሙዚቃ ተጫዋችነት የሚገፋው ህይወት ሲከብደውም ቆም ብሎ በማሰብና ነገን አሻግሮ በማየት ሁሉንም እርግፍ አድርጎ ትቶ ወደ ጎንደር በማቅናት ማሲንቆ ለማጥናት መወሰኑ ይናገራል።
ከዛ ለቤተሰብ ነው ለማገር እና ምስራቻቸው በቃ ለሆነ ስራ ጉዳይ እንዲሄድ እንደሚሄድ እዛ የሆነ ጥሩ ስራ አጋጣሚ እንዳለ አንዳንድ ሰዎችን እንዳገኝ እንደሚሄድ ምናምን የነገርኳቸው እንጂ ብዙም አላመካርኳቸው። በማማከራቸው እርግጠኛ ነኝ እንዴ ማንም በማታውቅበት ሀገር ወደ ምንተዋናው ነው የሚል እንጂ በእርግጠኝነት የሚያበረታታኝ ሰው አላገኝም ነበር። ሰው ከክፍለ ሀገር ወደ አዲስ አበባ ይመጣል እንጂ ከአዲስ አበባ ደግሞ በልጅ እግር ወደዛ እንዴት ትሄዳለህ የሚሉ ቤተሰቦች ነው ያለኝ ማለት እችላለሁ። በእርግጥ ለመናገር የሆነ ነገር ሀሳብ ሲመጣልና ያ ሀሳብ በጣም አሳማኝ በጣም ጥሩ ከሆነ ለዛ የሆነ ትንሽ ይፈት ያስፈልጋል። ዝም ብሎ ዋጋ ሳይከፈል የሚገኝ ነገር ያለ አይመስለኝም። እና ያንን ያደረኩ ይመስለኛል በዛ ሰዓት። ጎንደሩንም አውቀው ፍሬለን ነበር እና ዝም ብዬ ነው እዛ ያለው አትሊስት ባህላዊ ሙዚቃ ሳውንድ በደንብ አውቄ እንጂ ልምጣ የሚል መረጃ የሚል ሀሳብ ነው ሞቲቬት ያደረገ። ደግሞ ብዙ ጊዜ ጎንደርና በተለይ ወሎ አካባቢ ነው በደንብ ይሄ የባህላዊ ሙዚቃ ገጠር አዝማሪ እንትኖች አሉ ሰዎች የሚፈልቁበት እነ ብሩባክስ የምትባል አለች እንደ ገጠር ቀበሌ የምትመስል ባህርዳርም ጎንደርም እያልኩኝ ማሲንቆና ሰው ያላቸውን ቁርኝት ሳዊውም አለም ላይ አለማዊውም ሙዚቃ ላይ ያንን እንግዲህ በደንብ ለማየት እድል አገኘ።
ሁለት አመታት ቆይታ በኋላ አዲስ አበባ ተመልሶ ከመሶብ ባንድ ጋር በመቀላቀል አንድ ጥሞና የተሰኘ የጋራ አልበም የሰራው ሀዲስ በሙዚቃ ሙያው ስኬት የሚላቸውን ነገሮች እንዲህ ይዘረዝራል።
ግን እንግዲህ በዚህ ህይወት በዚህ ሂደት እኔ ትልልቅ ስኬቶችን የማስባቸው በዚህ ቆይ ዝግጅት ዋይተር ጊዜ ውስጥ በመጀመሪያ ደረጃ እንግዲህ ከኢትዮጵያ ታላቅ ሙዚቃ የኢትዮ ጃዝ አባት ዶክተር ሙላቱ አስታጥቄ ጋር በአንድ መድረክ በአፍሪካን ጃዝ መንደር የተጫወትኩበት ጊዜ፣ ሁለተኛ ደግሞ ከቴዲያሶ ጋር የነበረኝ ፐርፎርማንስ ከብዙ ሰው ጋር ማስተዋወቆኛል፣ አይኔንም ገልጦልኛል። በጣም ምን ያህል ሰው ባህሉን እንደሚወድ ከሰጠነው ቆንጆ አድርገን ሰው ለካ ባህሉን ጠልቶ ሳይሆን ለሚያቀርብለት የሚሰጠው ሰው ስላላገኘ ነው የሚሰጥ ተቀምጦኛል። ስለዚህ አይኔን ገልጦልኛል። አሁን ደግሞ መጨረሻ ላይ እዚህ ኖቤል ፕራይስ ላይ አንደኛ ጠቅላይ ሚኒስትራችን ዶክተር አብይ አህመድ በሚሸለሙበት መድረክ ላይ ማሲንቆን ደግሞ ኢትዮጵያዊ የባህል ሙዚቃ መሳሪያ ዓለም የሚጠባበቀው ትልቅ መድረክ ላይ ማስተዋወቄ ለእኔ ትልቅ ክብር ነው።
አዲስ አለማየሁ ወይም ሀዲንቆ የወደፊት ህልሙ የዛሬ 30 ዓመት ዓለም ሁሉ ማሲንቆን እንዲያውቅና ማሲንቆ ዓለም አቀፍ የሙዚቃ መሳሪያ እንድትሆን ማድረግ መሆኑን አጫውቶኛል። ሀዲንቆን በሌላ ጊዜው በሰፊው ይዤ መለሳለሁ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። እንግዲህ አድማጮች በዝግጅታችን ላይ በሚኖራችሁ አስተያየት በፌስቡክ @ቪኦኤአምሃሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አድርሱን። gabinavioe@voanews.com የኢሜል አድራሻችንን ተጠቀሙ። ጋቢናቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢናቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። የጋቢናቪኦኤ ዝግጅታችንን የዛሬውን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብራችሁ የቆየው ጽዮን ግርማ ነበር። እንዲሁም በማቀናበር ሞክቢል ያብሮ አብሮ ነበር። በተከታዩ ዜማ እንሰናበት። መልካም ምሽት። በሰኞ ምሽት መደበኛ ፕሮግራማችን እንገናኛለን። ቅዳሜና እሁድ ደግሞ ከሰኞ እስከ አርብ ካስተላለፍናቸው ፕሮግራሞች የመረጥነውን ወደ እናንተ እናደርሳለን። ለዛሬ መልካም ምሽት። ደህና ደሩ። The child, no way you're more to live. Hey, no way I could mind it. If he's the child, no way you're more to be away.